ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጀምራል ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 9 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 106 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ባለቅኔው ኃይሉ ገብረ ዮሐንስ ገሞራው በ1961 ዓመተ ምህረት በመንቃት ላይ ባሉ ፍጡራን መካከል ህይወት የምንለው አንድ ጥሬ እህል በኑሮ ምጣድ ላይ ቢቆላ ቢማሰል የበሰለው ያራል ጥሬው እስኪበስል ብሎ ነበር። የሽግግር ሂደት በአገራችን ሌላ ማራጭ የለውም። ያገዛዙ ጥራዝ ነጠቆች ስለ ጽንሰ ሐሳቡ ቅንጣትም ዕውቀት እንደሌላቸው በያጋጣሚዎቹ ራሳቸውን አጋልጠዋል። የሽግግር ሂደቱና የሽግግር መንግስት ለሀገር ሰላምና ሉዓላዊነት ለእኩልነት መፍትሄ ሰጪ ነውና ትግላችን መከተል አለበት። እኛም በሽግግር ሂደትና መንግስት ጽንሰ ሐሳብ ላይ ብዥታ እንዳይኖር በተደጋጋሚ ማብራሪያዎችን ማቅረባችን ይታወሳል። ዛሬም የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፓልስታን ዴሞክራሲያ በቅጽ 43 ቁጥር 1 እትሙ በሽግግር ሂደት እንታደግ በሚል ርዕስ ያቀረበውን እናሰማለን። ከዛ በፊት የኢትዮጵያ አላልፍ ያለ በሽታ ዘረኛው አገዛዝ ነው በሚል ርዕስ ያቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናቀርባለን። በቅድሚያ ዜና። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 6 መድረሱን የህብረተሰብ የጤና ኢንስቲትዩት አስታውቋል። 6ኛው ታማሚ ከዱባይ የመጣች የ59 ዓመት እንግሊዛዊት ናት። በበሽታው ምክንያት ትምህርት ቤቶች ለሁለት ሳምንታት እንዲዘጉ የተደረገ ከመሆኑ በላይ አንዳንድ ተቋሞች ስራቸውን ለተወሰነ ጊዜ ያቋረጡ መሆናቸው ተነግሯል። የፌዴራል ፍርድ ቤቶች ከመጋቢት 10 እስከ 24 በከፊል እንደሚዘጉ ጠቅላይ ፍርድ ቤት አስታውቋል። የጊዜ ቀጠሮ የዋስትና እንዲሁም ከሀገር ደህንነትና ጸጥታ ጋር ተያያዥ የሆኑ አስቸኳይ ጉዳዮች እየተመዘኑ በተረኛ ችሎት ይታያሉ በማለት መግለጫው ዘርዝሯል። የዓለም ባንክን ጨምሮ በርካታ የውጭ ድርጅቶችና ኤምባሲዎች ቢሮዎቻቸውን የዘጉ ሲሆን ሰራተኞቻቸውንም ከቤት ሆነው እንዲሰሩ በማድረግ ላይ ይገኛሉ። ሁለት የኢትዮጵያውያን ጣሊያን ውስጥ በኮሮና ቫይረስ መሞታቸውን የዜና ተቋሞች ዘገቡ። ሁለቱ ኢትዮጵያውያን እድሜያቸው ከ40 ዓመት በላይ የሆነ ወንድና ሴት ሲሆኑ ወንዱ ለረጅም ጊዜ በጣሊያን የኖሩ መሆናቸው ሲታወቅ፣ ሴትየዋ ቤተሰብ ለመጎብኘት ወደ ጣሊያን ሄደው እዚያው የቆዩ ናቸው ተብሏል። በሌላ ዜና ማክሰኞ መጋቢት 8 በበሽታው ተይዘው የነበሩና ከኢትዮጵያ ወደ ኬንያ ሂደው የነበሩ ኢጣሊያን ተወላጆች በኬንያ ባለስልጣኖች ወደ ኢትዮጵያ እንዲመለሱ የተደረጉ መሆናቸው ታውቋል። ይህ ዜና እስከተጠናቀረበት ወቅት ድረስ በዓለም አቀፍ ደረጃ በኮሮና በሽታ የተያዙ ሰዎች ቁጥር 204251 ሲሆን የሞቱት ሰዎች ቁጥር 8246 መድረሱ ተረጋግጧል። 82091 ሰዎች በበሽታው ተይዘው የዳኑ መሆኑና ቻይና፣ ጣሊያንና ኢራን በርካታ ዜጎቻቸው በቫይረሱ የተያዙባቸውና የሞቱባቸው አገሮች መሆናቸውም ታውቋል። የኮሮና ቫይረስ በኢትዮጵያ ኢኮኖሚ ላይ ከፍተኛ ችግር ሊያመጣ እንደሚችል ምሁራን አሳሰቡ። በኮሮና ቫይረስ ኢኮኖሚያቸው የዳበረ አገሮችን ኢኮኖሚ እያናጋ መሆኑ ሲታወቅ፣ ከስቶክ ገበያዎች መውደቅ በተጨማሪ በዓለም አቀፍ ደረጃ የኢኮኖሚ እድገት መውደቅ ሪሴሽን ሊከተል እንደሚችልም ተገምቷል። ምንም እንኳ በኢትዮጵያ እስካሁን በይፋ የታወቀው የኮሮና ተጠቂዎች ቁጥር 6 ነው ቢባልም ሰፊ ምርመራ ስላልተካሄደ ቁጥሩ ከዚህ ሊበልጥ እንደሚችልና በአጭር ጊዜ ውስጥ በአገሪቱ ውስጥ በከፍተኛ ደረጃ ሊሰራጭ እንደሚችልም ተገምቷል። በማንኛውም መከለኪያ ከዓለም ዝቅተኛ የሆነውና በቀዳሉ ሊቃወስ የሚችለው የኢትዮጵያ ኢኮኖሚ ከሰው ሕይወት ቀጥሎ አንደኛውና ዋነኛው የኮሮና ቫይረስ ተጠቂ ሊሆን እንደሚችል ምሁራን ተናግረዋል። በሀገሪቱ 26 ሚሊዮን ዜጎች መናጢ ደሃ በሆኑበትና 8.4 ሚሊዮን የሚሆነው ሕዝብ አስቸኳይ የምግብና ሌሎች እርዳታዎች ተቀባይ መሆኑ በተረጋገጠበት ሁኔታ ትንሽም የኢኮኖሚ መናጋት በርካታ ችግሮችን ሊፈጠር እንደሚችል እየታወቀ ነው ተብሏል። ምንም እንኳ ላለፉት ዓመታት ኢኮኖሚው በጥምር አሃዝ አድጓል የሚል የተዛቡ ግምገማዎች ከዓለም ባንክና ከሌሎች ተቋሞች እየተሰጡ ቢሆንም የሀገሪቱ ዕዳ የሀገሪቱን ጠቅላላ ብሔራዊ ሀብት 58% በያዘበት፣ የበጀት ጉድለቱ ከጠቅላላ የሀገር ውስጥ ምርት ጂዲፒ 3.7%፣ የውጭ ንግድ ጉድለቱ 12.4%፣ ከብሔራዊ አካውንት ጉድለት 4.5% በሆነበት ሁኔታ በሀገሪቱ ኢኮኖሚ በምንም መለኪያ ተስፋ የሚሰጥ አይደለም። ከዚህም በተጨማሪ ከህዝቡ 58% ንጹህ የመጠጥ ውሃ የማያገኝ፣ 55% የሚሆነው የኤሌክትሪክ ኃይል አገልግሎት የሌለው፣ 48 ሚሊዮን የሚሆን ህዝብ የሚኖረው ከአውራ መንገዶች 2 ኪሎ ሜትር ርቆ መሆኑ የሚታወቅ ነው። የኮሮና ቫይረስ መስፋፋት ከሚያስከትላቸው ችግሮች አንዱ የሀገሪቱ የጤና ወጪ መጨመር ሲሆን፣ በንግድ ገቢና ወጪ እቃዎች ላይ፣ በአገር ውስጥ በሚመረቱ ምርቶች ዋጋዎችና መጠኖች ላይ፣ እንዲሁም በስራ መቀነስ ላይ ችግር እንደሚከተል ባለሙያዎች ይተነብያሉ። እንደተለመደው ከውጭ እርዳታ ካልተገኘ በስተቀር የማገገሙ ሂደት ለረጅም ጊዜ ሊቆይ ይችላል በሚል ስጋታቸውንም ይገልጻሉ። የአባይን ግድብ አስመልክቶ ግብጽ በአረቡ ዓለም በአፍሪካና በምዕራብ አገሮች ከፍተኛ የሆነ የዲፕሎማሲ ዘመቻ የጀመረች መሆኑ የሚታወቅ ሲሆን፣ የግብጽ የመገናኛ ተቋሞች እውነት ያልሆኑና የተዛቡ መረጃዎችን በማስተላለፍ የዘመቻው አካል እንደሆኑ ሰሞኑን ከሚያካሂዱት የስርጭት እንቅስቃሴ ለማወቅ ተችሏል። መጋቢት 8 ቀን አልአህራም ጋዜጣ ኬንያ በአባይ ጉዳይ ላይ የግብጽን አቋም ደግፋለች በማለት የዘገበው ዜና ከእውነት የራቀ መሆኑንና ግብጽ የጀመረችው የሚዲያ ጦርነት አሳሳቢ ሊሆን እንደማይገባው አንዳንድ ለጉዳዩ ቅርበት ያላቸው ወገኖች ያስጠነቅቃሉ። አባይ ግድብ ላይ የሚሰሩ የውጭ ኩባንያዎች ስራቸውን አቋርጠው ካልወጡ ግብጽ ከኩባንያዎቹ ጋር ያላትን ግንኙነት እንድታቋርጥ ለመወሰን ለማክሰኞ መጋቢት 8 ቀጠሮ ይዞ የነበረው የግብጽ ፓርላማ በኮሮና ቫይረስ ምክንያት ሳይሰበሰብ መቅረቱ ለማወቅ ተችሏል። በመጨረሻም የሱዳን አቃቤ ሕግ መስሪያ ቤት የቀድሞ የሱዳን የውጭ ጉዳይ ሚኒስትር የነበረው አሊ ካርቲን እንዲታሰር ትዕዛዝ ያስተላለፈ መሆኑ ታውቋል። ግለሰቡ የቀድሞ የሱዳን ፕሬዝዳንት የአልበሽር በመፈንቅለ መንግስት ወደ ስልጣን ሲመጣ ዋነኛ አቀነባባሪ ነበር ተብሎ የተከሰሰ ሲሆን፣ በተለይ በዘጠናዎቹ ዓመታት ከፍተኛ የመንግስት ባለስልጣን ሆኖ ለሚሊሻዎች ትዕዛዝ በመስጠት በደቡብ ሱዳን ከፍተኛ ጭፍጨፋ አካሂዷል የሚል ክስ ቀርቦበታል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። ይዛለን የኢትዮጵያ አላልፍ ያለ በሽታ ዘረኛው አገዛዝ ነው። ዘረኞቹ ሊደብቁ ሞክረው አልሳካ ሲላቸው አዎ በሽታው መጥቶብናል አምስት ሰው ይዟል ብለው መለፍለፍ የጀመሩት በሽታውን ከቻይና ይዘውት ከመጡ ቆይቷል ያልነውን የሚያስተባብል አይሆንም። እንኳን ተሳፋሪው አስተናጋጆቹ መከላከያ ጭንብል ሳይሰጣቸው ሲጓዙ መከረማቸው እውን ከመሆኑ ባሻገር በአየር መንገድ የሀገር ቤት ማረፊያዎችና ሆቴሎች ሳሙና ድራሹ መጥፋቱም ተጋልጧል። ውሃ የለም እንጂ ሳሙናማ ቢኖር ነው ነገሩ። የኢትዮጵያ ሕዝብ በወረሽኝም የሚያሳውነት አጥቷል። ያልያዘውና ያልጨረሰው በሽታ የለም። ኮሌራ ተደብቆ ወደ 100 ሺህ ሰው ሲገል ተራ የተቅማጥ በሽታ ነው ብሎ የደበቀው ችሎታ አልባ ወያኔ ዛሬ የዓለም የጤና ድርጅት አላፊ ሆኗል። የአፍሪካን ህዝብ ቁጥር መቀነስ በሚለው የነ ቢል ጌትስ ሴራ ተካፋይ በመሆኑ አሹመውታል። አንጀቱን ቋጥሮ መሰቃየት የተገደደው የኢትዮጵያ ህዝብ ታርዞና በየመንገዱ ወድቆ እንዳለ ማንንም አይከደም። ከአዲስ አበባ እስከ ደንገጎ መጓዝ ይበቃል። በተፈነቃይ መጠለያ ብቅ ማለቱ በቂ ነው። የገረጣውና የታረዘው ህዝብ ሌላ መቅሰፍትና በሽታን የሚችልበት አቅም የለውም። ወያኔ የሚባል ተምች 27 አመታት አድቆታል። ይኸው 2 አመት የኦሮሞ ገዢ ቡድን አገር ሊያጠፋ ሲራወጥ መከራ ሳይቶታል። ከጨካኝ ሰይጣን መሳይ ገዢዎች ደግ አይጠበቅም። ወረርሽኝ በሽታ መስፋፋቱ ሰርጋቸው ነው። ጥጋብን እንጂ ጥጋበኛን የማይፈልግ ህዝባችን ላይ ባዕዳን ያስቀመጡት ሹም ጠግቦብናል። ህዝብን መናቆን ነጋ ጠባ እየነገረና ያሳየንም ነው። ግፍ ባገር ሲሞላ እርስ በርስ ያባላ ቢባልም የኢትዮጵያ ህዝብ ሁሌም ከተሰየሙበት ጉዶች የተሻለና የበለጠ ጨዋና ሰብአዊ መሆኑን አስመስክሯል። እንዲያውም ይህ ጸጋው ጎዳው የሚሉ ብዙዎች ናቸው። በጫንቃው ላይ መከራ ሲጭኑ ተገስተን ስራስ ቀደመ። በአሁኑ ጊዜ ተስፋፋ በተባለው የኮሮና ቫይረስ ወረርሽኝ የኢትዮጵያም የአፍሪካም ህዝብ ጣላቶች ፈንድቀዋል። ጥቁሮቹ ሊታጨዱ ነው በሚሊዮን ሲሉ፣ ዘረኞቹ ነጮች ሹሞች ደግሞ በርከት ብላችሁ አትሰባሰቡ፣ ሰላማዊ ሰልፍ አቁሙ፣ ትኩረታችሁ ባገዛዙና በታገቱት ተማሪዎች ላይ ሳይሆን በበሽታው ላይ ይሁን ወዘተ በሚል ከጭንቅ የሚያወጣና የህዝብን እይታ ወደ ሌላ የሚወስድ ሁኔታ መጣልን ባይናቸው ሳሙና ገስተናል እስቲ ውሃውን ልቀቁልን አለ የተባለው ህዝባችን ጉዳያቸውን ነቅቶባቸዋል። በቅድሚያ መከላከያ ማድረግ ሲገባ ወደ ቻይና በግዴለሽነት ሳያቋርጡ በመብረር ህዝባችን በበሽታው እንዲከለከፍ አደረጉ። ይህንንም የሥራ ይዘታቸውን የተቃወሙትን የአየር መንገድ የሠራተኛ ማኅበር መሪዎች አባረሩ። ወደ አገር የሚገቡት ላይ የጤና ቁጥጥሩ ለይስሙላ ነበር። በጊዜ መከላከያ ቁሳቁሶችን ገዝተው አምጥተው አልተዘጋጁም። በአየር መንገዱም በየህክምና መስኩም በዘር ልዩነትና በተረኛነት የሾሟቸው ችሎታ አልባዎችን ነው። ከሁሉም የባሰው ግን የጤና ጥበቃ ይዞታችንን ወያኔ ኢህአዴግ ለዓመታት ከጥቅም ውጭ አድርጎ ማንኮታኮቱ መሆኑን ማንም አይዘነጋውም። ሹሙ ለጤና ባለሙያዎች ጥያቄዎች የሰጠው መልስ የባለጌ ዘለፋ እንጂ ምንም ሌላ እንዳልነበር ደግሞ በትዝብት አድምጠናል። በሰሞኑ ሳይቀር በባለሙያዎች ላይ ጥራዝ ነጠቅ መለፋደድን አሰምቷል። የዘመኑ በሽታ ሲመጣ ስንት መቶ ሺህ ዜጋ እንዳለቀ ያስታውሷል። የኢትዮጵያ ህዝብ ዋናው ጠላቱ ዋናው በሽታ ግን ዘረኛው አገዛዝ ነው። በእነዚህ ጭራቆች ባንጎዳ ኖሮ ሁሉንም በሽታ በተገቢው መንገድ ለመቋቋም አቅም ባገኘን ነበር። የጤና ጥበቃ ተቋማችን ብቃትን አግኝቶ ዝግጁ በሆነ ነበር። ባለፈ አገደመ በሽታ እንደ ዝንብ ባረገፍንም ነበር። ወያኔ እንኳ ለመላ ኢትዮጵያ ህዝብ ለትግራይ ህዝብ ደንታ እንደሌለው በበቂ አሳይቷል። እነዚህም ያልተናነሱ ዘረኞች ናቸውና የራሳቸውም ሌላውም ጠላት የሚሉት ኢትዮጵያዊ ህዝብ ቢያልቅ ግድ የላቸውም። እዳ ቀለለ ቁጥር ቀነሰ ነው አቋማቸው። ለአገርና ለህዝብ ደንታ ቢሶች ናቸው። ጭንቀታቸው ለከርሳቸውና ለቀፎ ስልጣናቸው ብቻ ነው። ዙሪያቸው የተቆለቆሉት ማፈሪያዎችም ቢሆኑ ሌላ አቋም የላቸውም። በደህየና በሚሰቃይ ህዝብ ላይ መሪነን ብሎ መንደላቀቅ መሸተር ምን ያኮራል? ህዝብን ለመታደግ መረባረብ ሲገባቸው የሀገርን ሀብትና ጉልበት በተልካሻ ስምሪቶች እያባከኑ ናቸው። አማራና አማርኛን ተዋህዶን ኢትዮጵያን ለማጥፋት ገንዘብ ማፍሰስ፣ የከበርቴዎች ሆቴሎች ግንባታ፣ ቤተ መንግስት እድሳት፣ ሽርሽር ነጋጠባ፣ ለጽንፈኞቹ ዋጋቢስ ስብሰባና ሴሚናር ገንዘብ ማባከን ወዘተ። የአበባ ተከላውንም ቧልጥ አዲስ ድርጅት ምስረታና እንቅስቃሴ በሚል የሚፈሰውን ገንዘብም ታዝበናል። ለስልጣን ከበቁ ጀምሮ ህዝብን ማዘናጋትና ማደናገርን እንደ ፖለቲካ ዘዴ የወሰዱትና ነገሩ እጅ ማለቱን መገንዘብ ያቃታቸው ሹሞች ምንም ሳያፍሩ አገር ወዳድ መስለው ወያኔ በባድመ ጉዳይ እንደ ሾፈረን እነሱም በአባይ ጉዳይ ግድብ ሊጠቀሙብን መጋዣዎቻቸውን አሰልፈው ማሰማራታቸውንም ታዝበናል። የሹሞቹ ደጋፊዎች ከጸረ ኢትዮጵያ ጽንፈኞች ውጭ ያው ቀደም የምናውቃቸው ከሃዲዎችና ባንዳዎች ናቸው። ግም ለግም አብርሃዝ ግም ነውና በህብረት በሽግግር ሂደት ላይ እየዘመቱም ናቸው። በመጣው ወረርሽኝ ሽፋን የህዝብን ትግል እናቆማለን ብለው መነሳታቸው ግልጽ ነው። ሆኖም በሽታው አደገኛ ነውና ቀደም ብለን ስንል እንደነበረው ተገቢውን ጥንቃቄ በተቻለበት ለመውሰድ መዋደቅ ያስፈልጋል። ህዝብ መራራቅ ሳይሆን መረዳዳት፣ መደጋገፍ ነው ያለበት። በሀገር ላይ የመጣ በሁላችን ላይ የመጣ በመሆኑ በአገዛዙ ሳይሆን በራሳችን የጋራ ጥረት ላይ መተማመን አለብን። ለነገሩ ቄሮም መንጋም ወረርሽኞች ናቸው። በጋራ ትግል በተጠናከረ ኢትዮጵያዊ ትግል የሚሸነፉ። በዘረኞቹ ቦይ መፍሰስ ተያይዘን በሌላ ህዝብ ላይ ምንም ጥላቻ ሊኖረን አይገባም። ነጮች ለምሳሌ በዚህ በበሽታው ሰበብ አድርገው ጸረ ቻይና አቋምን በማስፋፋት ከቻይና ጋር ያላቸውን ውድድር በአሸናፊነት ሊወጡ እየፈለጉ ናቸው። በበኩላችን ግን አገዛዝና ህዝብ፣ ጥቂቶችና ህዝብ፣ ጨቋኞችና ህዝብን ለይቶ ማየቱ አግባብ አለው ባይነንና ትላንትም ሻቢያና የኤርትራ ህዝብ፣ ወያኔና የትግራይ ህዝብ አንድ አይደሉም እንዳልነው ሁሉ ዛሬም መንጋውና የኦሮሞ ህዝብ ለየቅል ናቸው ባይነን። በሽታው በቻይና ጀመረ ስለተባለም የቻይና ህዝብ የአፍሪካም የዓለምም ጠላት ነው ማለትም አይደለም። የኢትዮጵያ ህዝብ ይህን የሚያጣው ባይሆንም የሚሰራጨውን ዘመቻ መቋቋም ያስፈልጋል ለማለት ነው። በየመንገዱ የወደቁትና በየመጣሪያው ረዳት አልባ የወደቁ ወገኖቻችን ለጥቃት በከፍተኛ ደረጃ የተጋለጡ በመሆናቸው ልንታደጋቸው አስፈላጊ ነው። የዜግነት ግዳጃችንም ነው። እስር ቤቶች የስቃይና ሞት መፈልፈያዎች ናቸውና ብዙ ሺዎች እስረኞች በቂሊንጦም፣ በዝዋይም፣ ብርሸለቆም፣ ደደሳም ወዘተ የታገቱ ወገኖቻችን ኢራን እንዳደረገው ሁሉ ባስቸኳይ ይፈቱ ዘንድ የጋራ ድምጻችን ይሰማ። የታገቱና የታሰሩ ወገኖቻችን ባስቸኳይ ይፈቱ። ጸረዘረኛው ትግላችን አይቀዝቅዝ። ድል ለኢትዮጵያ ሕዝብ። አገራድን ተጋድሎ ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባ አምስት ቁጥር አንድ በሽግግር ሂደት እንታደግ። ኢትዮጵያዊነት የረጅም ዘመን ባለ ታሪክነት፣ የጀግንነት፣ የልብ ሙሉነት፣ አብሮ የመኖር፣ የነጻነት ወዘተ መገለጫ ሲሆን ከሁሉም በላይ ደግሞ ኢትዮጵያዊነት ለአገር ታዳጊነት፣ ለወገን ተቆርቋሪነት፣ ለፍትህ መቆም፣ ለነጻነት መስዋዕት መሆን፣ ባህላዊና ቁሳዊ ቅርስን ማቆየት ማለት ጭምር ነው። ይህ ማንነትም ነው በዓለም ታሪክ ኢትዮጵያዊነት የነጻነት ቀንዲልና የአይበገሪነት መገለጫ ሆኖ እንዲታይ ያደረገው። ኢትዮጵያውያን የሚታወቁት ሉዓላዊነታቸውን ለመድፈር፣ ነጻነታቸውንና ክብራቸውን ለመግፈፍ በቃጡ የውጭ ወራሪዎች ላይ ብቻ ሳይሆን በአገራቸው ያገዛ ስርዓቶች ላይም ጭቆናና በደልን፣ ግፍና ኢፍትሃዊነትን ጸንተው በመታገላቸው ጭምር ነው። ከላይ የገለጽነው የኢትዮጵያዊ ወኔና የትግል ስሜት ከጀግኖች እናቶችና አባቶች በመተላለፉ የአገርና የወገንን ፍቅር የተረዱ ለውጥ ፈላጊ የሆኑ የዘመኑ ወጣት አርበኞች የሚወዷትን እናት አገራቸውን ኢትዮጵያን ከውጭ ወራሪዎች ለመታደግ በዱር በገደሉ በመዋደቅ አጥንታቸውን ከስክሰው ደማቸውንም አፍስሰው አርበኝነታቸውን አስመስክረው ሉዓላዊት የሆነች አገር ለትውልድ አሻግረዋል። የፋሽስት ጣሊያን ወረራ ካከተመ ከ1933 ዓመተ ምህረት በኋላ የነበረው በተለይም ዘመናዊ ትምህርትን ለመቅሰም እድል ያገኘው አገር ወዳድ ወጣት ትውልድ ለፍትህ ከነበረው የጠለቀ ግንዛቤና ፍላጎት የተነሳ የአገሩና የወገኑ ችግርና ብሶት እጅግ ያሳስበውና ባፍላ ወጣትነት ዘመኑ ዘላቂ መፍትሄ ለመሻት የተለያየ ትግልን በመጠቀም እንቅስቃሴ ሲያደርግ የነበረ ፍትህና ፋቂ ትውልድ ነበር። የ1950ዎቹ የነ ገርማሜና ጀነራል መንግስቱ ንዋይ የመፈቀለ መንግስት ሙከራ፣ የኤርትራ ነጻ አውጪ ግንባር መቋቋም፣ የሚጫነት ለማንቅስቃሴ፣ በጎጃም የነበረው የገበሬዎች አመጽ የወቅቱን የህዝብ ብሶት በተለያየ መልክ የሚያሳዩ ነበሩ። በአርሶ አደሩ ላይ የተጫነው የመሬት ግብር አለመጠን መጨመር፣ ግብሩን መክፈል የተሳነው አርሶ አደር መሬቱን መነጠቁና በ1955 ዓ ም በተካሄደ የመሬት መለካት አዲስ ህግ መውጣቱ እየተብላላና እየተቀጣጠለ ለሚሄደው ብሶት ተጨማሪ ምክንያቶች ነበሩ። የጎጃም የባሌና የሲዳሙ አርሶ አደሮች አመጽን ለመግታት በወቅቱ የተወሰደው ወታደራዊ የኃይል እርምጃ የህዝቡ ትግል ይበልጥ እንዲቀጣጠል ምክንያት መሆኑ አልቀረም። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። የሥርዓቱ አገልጋይና ጠባቂ ሆኖ የተደራጀው ወታደርም ህይወቱ ከጊዜ ወደ ጊዜ እየከፋና እየመረረ ሄደ። በወቅቱ በመላ አገሪቱ ውስጥ ይታየነበረው ግፍና በደል ከልክ በላይ መግዘፍ በላባደሮችና በተማሪዎች ተቃውሞ ከፍተኛ የውጥረት ዘመን ሆነው መደምደማቸው አገሪቱ የአዲስ ሥርዓት የለውጥ ጽንስ መቋጠሯን ያበሰረበት ሁኔታ እንደነበር መገንዘብ ይቻላል። በወቅቱ ተደራጅተው ይካሄዱ ከነበሩት የትጥቅ ትግልና የአርሶ አደሮች አመጽ እንቅስቃሴዎች ሌላ ከ1950ዎቹ አጋማሽ ጀምሮ በከተማም የሲቪል እንቅስቃሴዎች ተጠናክረው ነበር። በእነዚህ እንቅስቃሴዎች ውስጥ ተሳታፊዎች የነበሩት ያነሷቸው ጥያቄዎች በአብዛኛው ያጠነጥኑ የነበሩት በመብትና በኑሮ ውድነት ላይ ያተኮሩ ነበሩ። የአየር መንገድ አድማ በ1959ና በ1960 ዓ.ም የተደረገው የአውቶቡስ ሹፌሮችና የማተሚያ ቤት ሰራተኞች አድማ እንዲሁም በ1965 ዓ.ም ተመረጥ የተካሄደውን የባንክ ሰራተኞችን አድማ ለአብነት መጥቀስ ይቻላል። ከታሳሱ መፈንቅለ መንግስት እንቅስቃሴ በኋላ የተከተለው የ1960ዎቹ ወጣት ትውልድ ለኢትዮጵያ አንድነትና ሉዓላዊነት ተጠብቆ መቆየት ቀናይ ፍትህና ፋቂ አምባገነን ገዢዎችን ተቃዋሚና ተሟጋች እንዲሁም ለውጥ ፈላጊ ለመሆኑ የትግል ታሪኩና ተግባሩ ምስክር ናቸው። የዚያ ትውልድ የተማረ ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል ባንክሮ መጠየቅ እየጀመረ የአገሩን የቅርብና የሩቅ ሁኔታዎች ለመረዳት የአካባቢውንና የአፍሪካን ሰፋ አድርጎም የዓለም አቀፉን ተጨባጭ ሁኔታ ለማየት የሞከረ መሠረታዊ የሰው ልጅ መብቶችንና ፍላጎቶችን በውል የተረዳ ትውልድ ነበር። ያ ትውልድ እድሜውና እውቀቱ በፈቀደለት ደረጃ ከመመራመር አልፎ እውቀትና አቅሙ የፈቀደለትን ሁሉ ለማገናዘብ ተገቢውንም ትምህርት ለመቅሰምና በአግባቡም ለመፍታት ይቻላል የሚል ተስማሚ ንድፈ ሐሳባዊ መመሪያ ለማግኘትና የሚወዳት አገሩን ወደ ተሻለ ደረጃ ለማድረስ ቅን በሆነ አእምሮ የሚችለውን ሁሉ ለማድረግ ከልቡ ጥሯል። ለአገሩና ለሚወደው ሕዝብ ሲልም መከፈል የሚገባውን የሕይወት መስዋዕትነትም ከፍሏል። የአገር ወዳድ ትውልድ አገሪቱን ለውጭ ባለሀብቶችና ጎጂ ተልእኮ ለነበራቸው ባዕዳን ሚስዮናውያን ሚሽነሪዎች በሯን በርግዶ ሕዝቧን ለብዝበዛ ደህንነቷን ለአደጋ ያጋለጠ ኋላ ቀር ሥርዓትንና እንዲሁም በዓለም አቀፍ ደረጃም ተስፋፍቶ የሰው ልጅ እኩልነትንና መሠረታዊ የሰብአዊ መብትን በመጻረር ብዝበዛ ያካሄድ የነበረውን የቅኝ አገዛዝ አጥብቆ ሲቃወምና ሲታገልም የነበረ ብርቅዬ ትውልድ ነበር። በወቅቱ በመላ አገሪቷ የተዛባ ፍትህ፣ ዝቅተኛ የትምህርትና የጤና አገልግሎት፣ የተስፋፋ ሥራ አጥነት መሰናቸውን ተገንዝቦ የዜጎችን መብትና ጥቅም ለማስከበርና በእኩልነት ላይ የተመሠረተ አገራዊ አንድነትን ለማጠንከር ማኅበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገት ለማምጣት ትልቅ አገራዊ ራዕይ አንግቦ ብሩህ ተስፋን ሰንቆ ተሰባስቧል፣ ተደራጅቷል፣ ለትግልም ተሰልፏል። ይህ ለውጥ ፈላጊ የህብረተሰብ ክፍል ነው እነዚህን ከላይ የጠቀስናቸውንና ሌሎችንም ክቡር ዓላማዎች ከግባቸው ለማድረስ በፖለቲካ ድርጅት መልክ ተደራጅቶ ህዝባዊ የለውጥ እንቅስቃሴን በህዝቡ ውስጥ ለማድረግ በቅድሚያ የኢትዮጵያ ህዝቦች አንድነት ድርጅት ኢህአድ፣ በኋላም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚል ስያሜ ያገኘውን በአገሪቱ ታሪክ የመጀመሪያውን ዘመናዊ የፖለቲካ ፓርቲ በሚያዝያ ወር 1964 ዓ.ም ተመረጠ የመሰረተው። ኢህአፓ የተመሰረተው በወቅቱ አገሪቱ የነበረችበት ነባራዊ ሁኔታ መሰረታዊ ለውጥን ግድ በማለቱና ይህን ትግል ሲመራ የሚችል ዘመናዊ የፖለቲካ ፓርቲ መመስረት አስፈላጊ ግዴታ በመሆኑ ነበር። የፓርቲው መስራቾች ፓርቲውን የመሰረቱት ፓርቲ ያስፈልገናል በሚል ግልብ ስሜት ተነሳስተው ሳይሆን በኢትዮጵያ ለውጥን ጠያቂ ሆነ አብዮታዊ ሁኔታ መኖሩንና ይህንንም የሚመራ ተራማጅ የፖለቲካ ፓርቲ አስፈላጊ መሆኑን አስቀድመው በመረዳታቸውና በማየታቸውም ነበር። በየካቲት 1966 ህዝባዊ አብዮት ይከሰታል የሚል ትንቢት ባይኖርም የፓርቲው መስራቾች እየጨመረ የነበረውን የህዝብ በሶትና በአጠቃላይ የኢትዮጵያን ተጨባጭ ሁኔታ በተገቢው መንገድ ተገንዝበው መጪው ሁኔታ ምን ጠያቂ ሊሆን እንደሚችል አስቀድመው ማየት የቻሉ ነበሩ። በሌላ በኩል ደግሞ ለኢትዮጵያ አብዮታዊ ሁኔታም ሆነ የተባለውን ፓርቲ ለመመስረት የሚያበቃ ሁኔታ የለም ያሉና በኋላ ደርግን የተቀላቀሉት ክፍሎችም ሁኔታዎችን በተገቢው መመርመር የተሳናቸው ከዛን ጊዜ ጀምሮ ነበር ማለት ይቻላል። ፓርቲው ተመስርቶ እንቅስቃሴ የጀመረበት ወቅት ስዩመ መለኮትነት መለያ ያደረገውና ከ40 ዓመት በላይ የቆየው የዘውድ አገዛዝ ገበሬውን በጭሰኝነት ከፍተኛ ግብር በመጫንና በጉቦ በዘቀጠ የፍርድ ሥርዓት ተብትቦ የያዘበት ሰራተኛው በውጭ ኩባንያዎች ለአስከፊ ብዝበዛና ዘረኝነት የተጋለጠበት የአገሪቱም ሉዓላዊነት በጥያቄ ውስጥ የገባበትና ሴክተር ሪቪው የተባለው ትውልድ ገዳይ የትምህርት ፖሊሲ በሥራ ላይ እንዲውል የታቀደበት ሕዝብ በኑሮ ውድነት የሚሰቃይበት በርካታ ዜጎች በረሃብ የሚረግፉበት ብሔረተኛ እንቅስቃሴዎች ብቅ ብቅ ያሉበት ወዘተ ሁኔታ ሲሆን በሌላ በኩል ደግሞ የዘውዱን አገዛዝ በመቃወም አርሶ አደሩና ሰራተኛው በተለይም የተማረው ክፍል አልገዛም ብሎ የተነሳበትና መሬት ለራሹ የድሃው ልጅ ይማር ለሰራተኛው የደሞዝ ጭማሪ ህዝባዊ መንግስት ይቋቋም ብሎ ድምጹን ያሰማበትና የአዲስ ሥርዓትና አስተዳደር ፍላጎት ያሮጌውን ሽረት የጠየቀበትና አገራችን የካቲትን ያረገዘችበት ወቅት ነበር። በ1966 ዓመተ ምህረት የካቲት ወር በኢትዮጵያ ውስጥ የተጀመረው ሁሉም የህብረተሰብ ክፍል የተሳተፈበት የሥርዓት ለውጥ እንቅስቃሴ በመላው የአገሪቱ ክፍል ሲፈነዳ ኢህአፓ እንደ ፖለቲካ ድርጅት ከተመሰረተ ገና 2 ዓመቱ ነበር። በወቅቱ በመላው የአገሪቱ ክፍል እንደ ሰደድ እሳት የተቀጣጠለው የለውጥ እንቅስቃሴ ኢህአፓን ከሞላ ጎደል በመላ አገሪቱ ከተሞች ቶሎ እንዲደራጅና እንዲጠናከር ረድቶታል። የአፓልስታን የሆነችው ዴሞክራሲ አምቦክቱ የአፓልስታን መሆኗ ሳይገለጽ እስከ ነሐሴ 1967 ዓመተ ምህረት ማለትም እስከ ፓርቲው እወጃ ነሐሴ 26 ድረስ ባለማቋረጥ በተከታታይ እንድትወጣ ተደርጓል። ዴሞክራሲያ አንቂ ብቻ ሳትሆን አደራጅም ለመሆን አገልግላለች። ዛሬም ይህንኑ ሚናዋን ሳታቋርጥ ቀጥላለች። ዴሞ በአገሪቱ ውስጥ የሚታዩትን አብይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ወዘተ ጥያቄዎችን እያነሳች የት ደርሰናል፣ ምንስ ይጠበቅብናል በሚሉና የአገራችንን መጻኢ ሁኔታዎች በመዳሰስ የኢትዮጵያ ሕዝብ ከአምባገነኖች ጭቆና ለመላቀቅ የሚያደርገውን ትግል አቅጣጫ በመጠቆም የበኩሏን ታሪካዊ ኃላፊነት ለመወጣት የምትሞክር የድርጅቱ ልሳን ነች። ራሱን ደርግ በሚል የሰየመውን ወታደራዊ አምባገነን አገዛዝ ጸደ ዴሞክራሲያዊ ገጽታዎች በማሳየት አምባገነናዊና ፋሽስታዊ ባህሪያት እንዳሉት በመግለጽ ህዝቡ ያነሳቸውን የመሬት ላራሹ የዴሞክራሲና የህዝባዊ መንግስት ጥያቄዎችን በማብራራትና የትግል አቅጣጫን ሳታቋርጥ በመጠቆም ከፍተኛ ሚናን ተጫውታለች። ይህንኑ ታሪካዊ ሚና ዛሬም በቀጣይነት እየወጣች ትገኛለች። የኢህአፓ መለያ ከሆኑ ጎላ ብለው የሚታወቁ እሴቶቹ መካከል በህዝብ ተወዳጅነቱ፣ ድርጅታዊ ነጻነቱ፣ መጪ ሁኔታዎችን አስቀድሞ በማየቱ፣ በህዝብና በአገሩ ሉዓላዊነት የማይደራደር ወይም አይበገሪነቱን ወዘተ ማንሳት ይቻላል። በኢትዮጵያ አብዮት ሊከሰት እንደሚችል ቀደም ብሎ ማየቱ፣ የካቲት አብዮት በጊዜያዊ ህዝባዊ መንግስት ካልተተካ የተደራጀው ኃይል የወታደሩ ክፍል የህዝቡን ስልጣን ሊነጥቅ እንደሚችል በአጽንኦት ማሳሰቡ፣ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስልጣን የያዘው ወታደራዊ አገዛዝ ያራመደው የኢትዮጵያ ተቀደም ያለምንም ደም የሚለው መፈክር ህዝቡን ማዘናጊያ ከመሆን እንደማያልፍ ስልጣኑን በፈቃዱ እንደማይለቅና እንዲያውም አገሪቱ በፍጹማዊ የፈላጭ ቆራጭ ፋሽስታዊ አገዛዝ መዳፍ ስር ልትወድቅ እንደምትችል አስቀድሞ ማስጠንቀቁ ወታደራዊ አገዛዝ ባለቀለትም ጊዜ ህወሓት በሚል ስም የሚንቀሳቀሰው የወያኔ ቡድን ስልቱን ቀይሮ ኢትዮጵያዊ ነኝ በሚል ወደ ስልጣን ከመጣ አገሪቱን በዘር ከፋፍሎ ልትወጣ ወደማትችል ቀውስ ሊከታት የሚችል ጸረ ኢትዮጵያ ጠባብ ብሔረተኛ ቡድን መሆኑን አሳውቆ አገር ወዳድ ኃይሎች ሁሉ ይህን ለመከላከል በአንድነት መቆም እንዳለባቸው ማስጠንቀቁ የሚጠቀሱ ናቸው። ለኢትዮጵያ ህላዊ ለሀቀኛ ዴሞክራሲያዊ ስርዓት ያለውን በጎ ፍላጎትና ለዚህና ለሀገርም ሲባል ሊከፈል የሚገባ መስዋዕትነት ካለ በጊዜውና በቦታው በተግባር ለመክፈል ያለውን ዝግጁነትም ገላጭም ሆኖ እናገኛለን። እነሆ በአሁኑም ጊዜ ኢትዮጵያዊነትን እንደ ታክቲክ አስተጋብቶ ህዝብን በማዘናጋት የወያኔን ዘረኛ ስርዓት ለማዳን ወደ ስልጣን የመጣው አዲሱ ሹም አጼ ምኒልክ ቤተ መንግስት ከመሰየሙ አስቀድሞ ግለሰቡ የነበረውን ወያኔያዊ ስርዓት እድሜ ለማራዘም በባዳን እንደታጨልን ማጋለጹና ህዝብ ሳይዘናጋ ትግሉን ቀጥሎ የሽግግር መንግስት እንዲቋቋም አበክሮ መምከሩ የፓርቲውን አስቀድሞ የማየት ባህሪ አመላካች መሆኑን መጥቀሱ አስፈላጊ ይመስለናል። እንደዚህ አይነተኛ የድርጅቱ ባህሪያት በኢሃፓ ዙሪያ ለተሰባሰቡና በአጠቃላይ ለወገንና ለሀገር ኩራት ቢሆኑም በዚያው ልክ ደግሞ የሀገር ውስጥ እባላባይ ክፍሎችና በተለይ አድርባይ ምሁራን አምባገነን አገዛዞች ባንድ በኩል እነዚህ ጸረ ህዝብ ክፍሎች በመጠቀም ጥቅማቸውን የሚያጋብሱ ባዳን ኃይላት በሌላ በኩል አስኪ ነው የሚሉትን ድርጅት ላለፉት 47 ዓመታት ለማፍረስ ያልሸረቡት ሴራ ያላጠመዱት ወጥመድ አልነበረም። ኢትዮጵያን ለማፍረስና የህዝቡን አንድነት ለማዳከም በተለይም አዲሱ ወጣት ትውልድ የሀፓን እውነተኛ ታሪክ እንዳይረዳ ለማድረግ በበሬ ወለደና በጥቁር ወተት ትንግርት ጨምር የሀፓ በኢትዮጵያ ህዝብ ዘንድ ያለውን ተቀባይነት ለማሳጣት ያላሰማሩት ጥላቻ ሰባኪ፣ የሐሰት ክስ ደርዳሪ፣ የብዕር ተቀጣሪ፣ የአንጃ ጫፋሪ፣ ምሁር ነኝ ባይ መሰሪ የለም ማለት ይቻላል። እነዚህ ያገርና የህዝብ ጠላቶች ያልተረዱት ነገር ቢኖር ይሃፓ ማለት እስራትና ሞት፣ ስደትና ግርፋት፣ ጊዜና ፈተና የማይነቀንቀው የዓላማ ጽናትን ስጋ ወደሙ ያደረገ የህዝብ ወገን መሆኑን ነው። ይሃፓን አገር ወዳድነትና ህዝብ አክባሪነት ለሚጠይቁና ለሚያጥላሉ ክፍሎች ያለን መልስ ዛሬም እንደ ትናንትናው የማያሻማ ግልጽ የሆነ ነው። ያገር ሉዓላዊነት ሲደፈር ፈተሲ ዛባ አምባገነኖች በህዝብ ጫንቃ ላይ ሲፈራረቁ የት ነበራችሁ? ሚናችሁስ ከነማን ጋር ነበር ነው መልሳችን። ኢያፓ ቆራጥና ጀግና ታጋዮችን በማሰባሰብ ለህዝብም ሆነ ለሀገር ክብርና ጥቅም የቆመና የታገለ ድርጅት በመሆኑ የህዝብ ወገኖች የሆኑ ይሳሱለታል፣ ይንከባከቡታል። ባንጻሩም ጸረ ህዝብና ጸረ ኢትዮጵያ የሆኑ ክፍሎች ሁሉ ሊያዳክሙትና ሊያጠፉት ተከታታይ ጥረቶችን ሲያደርጉ ቆይተዋል። እነዚህ የውስጥና የውጭ የህዝብ ጠላቶች ኢሃፓን ጨርሶ ለማጥፋት ባይቻላቸውም ለማዳከም እስከዛሬ ባላባራው ዘመቻቸው ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ አለ ለማለት አይቻልም። በኢሃፓ ላይ እስከዛሬ የዘመቱትን ክፍሎች ማንነት በጥልቀት ስንመረምር ሁሉም ለአቋማቸው በቂ ምክንያቶች እንዳሏቸው እንገነዘባለን። ባዳን ኃይሎች በተለይም ምዕራባውያንና አረቦቹ ኢሃፓ የኢትዮጵያ ነጻነትና ሉዓላዊነት ይከበር በማለቱና በጥቅም የማይገዛ በመሆኑ የኢትዮጵያን ድንበር የደፈሩትን ሱዳን፣ ሶማሊያ ወዘተ በጽናት በመቃወሙ በጠላትነት ፈርጀው በየፊናቸው አጥቅተውታል። ኢሃፓ ኢትዮጵያ አገራዊ ሉዓላዊነት ይከበር በማለቱ በእኩልነት ላይ ለተመሰረተ የሀገር አንድነት አቋም በመያዙና ጠባብ ብሔረተኞች አገር ለመገነጣጠል በህዝብ መካከል ጥላቻን ለመፍጠር የኢትዮጵያን ታሪክ በርዘው ህልውናዋን ለመሰረት ሲሞክሩ አይሆንም በማለቱ ከወያኔ እስከ ሻቢያ፣ ከኦነግ እስከ ምዕራብ ሶማሌ ነጻ አውጪ ግንባር በጠላትነት መድበው አብረው ወግተውታል፣ ታግለውታል፣ ሊያጠፉትም ጥረዋል። የተለያዩ ዓላማ ያላቸው የድርጅቱ ጠላቶች ጃፓን ከውስጥ ለመከፋፈልና ለማዳከም ከውስጡ የበቀሉ እንክርዳዶችን እንደ መሳሪያ በመጠቀም ድርጅቱን ለማፍረስ ጥረት አድርገዋል። ዓላማችንን ቀይረን ቃል ኪዳናችንን አፍርሰን ለአምባገነኖች ለጉልበተኞች እንደደር በማለት በድርጅቱ ውስጥ አቋም ይዘው የተንቀሳቀሱትን ከሃዲያን ጃዎች አሻፈረኝ ስላላቸው ለጠላት ወዶ ገባ ሆነው ድርጅቱን አውግዘውታል። ከጠላትም ወግነው ዘምተውበታል። ይሄባ ትናንትም ሆነ ዛሬ የኢትዮጵያን ክብርና ሉዓላዊነት የህዝብን መብትና ጥቅም የሚደፍሩ የቅርብም ሆነ የሩቅ ጠላቶችን አምሮ ታግሏል። ትናንትና በህዝብ ላይ ተፈናጠው ሲፈልሉ የነበሩትን የስልጣን ጠመኞች ደሙን አፍስሶ እንደታገላቸው ሁሉ የዛሬዎቹንም ቅጥረኞችና ድርባዎች አምሮ ይታገላል። የኢህአፓን ህልውና ግድ የሚያደርገው የሀገርና የህዝብ ብሶት ነው። የኢህአፓ ዓላማና መሰረቱ የህዝብ መብትና ጥቅም ብቻ ነው። ኢትዮጵያ ከነ ህዝቧ ሳትከበርና ሳትታፈር የኢህአፓ ትግሉን መቼም ቢሆን መች አያቋርጥም። የኢህአፓን ስም ቀምቶ ለዘረኞች ለወያኔ በባለሟልነት በማደር የኢህአፓን ለማርከስ የሚደረጉ ጥረቶች ከንቱ ሆነው ይቀራሉ። የኢህአፓ ላይ ጠፋ አምባገነን ዘረኞች ወያኔዎችን በከንቱ አትልፉ ስንል አድርባይ ከፋፋዮችንም አትልከስከሱ ያቀኛ ታጋዮችን ገር በአጠቃላይ አገርን በከንቱ አታርክሱ የምንለው ለዚህ ነው። የኢትዮጵያን አዲስ ዓመት መባቻ ወርሃ መስከረምን ስናከብር ሁሌም የምንዘክረው የአባ ለኢትዮጵያ ህዝብ ሰንቆ የተነሳውን ብሩህ ተስፋና ለኢትዮጵያ ህዝብ በስራት የሆነውን የድርጅቱን ራዕይ በአደባባይ ያበሰረበት በመሆኑ ጭምር ነው። የአባ ሲመሰረት ቋንቋ ሃይማኖትና ጾታን ሳይለዩ በኢትዮጵያዊነት የተሰባሰቡት የአባ አባላትና ደጋፊዎች ጭቆና በዝበዛና የግፍ አገዛዝን ከሚወዷት አገራቸው አስወግደው ፍትህ ርትዕ የሰፈነባት ሁሉም ዜጋ በእኩልነት የሚኖርባት ኢትዮጵያን እውን ለማድረግ ነበር የዛሬ 45 ዓመት በወርሃ መስከረም መጥቢያ ነሐሴ 26 ቀን 1967 ዓ.ም ተመረተ ራሱን ለኢትዮጵያ ህዝብ ያስተዋወቀው ይፋ የወጣው። እነሆ ከተመሰረተ 47 ዓመት ይፋ ከወጣ ደግሞ 45 ዓመት የሞላው የድሜ ባለጸጋና የትግል ተመክሮን ያካበተው ኢህአፓ ከተመሰረተበት ጊዜ አንስቶ የኢትዮጵያን ህዝብ ጥቅምና አገራዊ ህልውና የተፈታተኑ አገዛዞችን ላፍታም ሳያመነታ እየታገለ ዛሬም ለኢትዮጵያ ህዝብ የገባውን የትግል ቃል ኪዳኑን ሳያጥፍ መከፈል የሚገባውን መስዋዕትነት እየከፈለ በጽናት ትግሉን የቀጠለ ኢትዮጵያዊ ድርጅት ነው። አሮጌው ዓመት አልፎ አዲሱ ሲተካ ዛሬም የኢትዮጵያ ህዝብ በደሙ በዋጀው መስዋዕትነት የሚገባውን ክብርና ጸጋ ለመጎናጸፍ ብቻ ሳይሆን የነበረው ምኞትና ተስፋ ያደረገው የዘመናት ትግል ጩኸቱን በቀሙ በኢትዮጵያና ኢትዮጵያዊነት ስም በሚምሉና በሚነግዱ ዘረኛ ሸቃጮችና የባዕድ ቅጥረኞች ብሔራዊ ክብሩ ተደፍሮ የስልጣን ባለቤትነቱን ተነጥቆ ራሱን በራሱ ለማስተዳደር የነበረው የፍትህ ጥማቱ ተጨናቅፎ ሀገሪቱ የዋይታና የተቆቃ የልክሶና የጽንፈኞች መበረቂያ በሆነችበት ሁኔታ ውስጥ መገኘታችን ነው። በወርሃ መስከረም በአዲሱ ዓመት ዛሬም እንደ አዲስ ላፍታ ቆም ብለን ራሳችንን መጠየቅ ያለብን ቁም ነገር እንዳለ እንረዳለን። ለመሆኑ ይዘረኛ ከፋፋይና ጸረ አንድነት ኃይል ወያኔ እንዴት ኢትዮጵያን ለማዳከምና ለማፍረስ አደጋ ሆኖ ሊከሰት ቻለ የሚለውን መሰረታዊ ጥያቄ ነው። ወያኔ ለስልጣን የበቃው በአንድ በኩል ፋሽስቱ መንግስቱ ባደረሰው እልቂትና ወታደራዊ ጡንቻውን በተገንጣዮች ላይ ሳይሆን እስከ እድሜ ማብቂያው ዴሞክራሲያዊ መንግስት በጠየቁ ክፍሎች ላይ በማሳረፉ ጦሩን በካድሬዎቹ ቁጥጥር ስር ማድረጉና አሉ የተባሉ ጀነራሎችን መግደሉ መሆኑን ይጠቅሷል። በዚህም የወታደሩ ሞራል በመዳከሙና ከአንድነት ኃይላት ጋር ህብረት መፍጠር እንደነበረበት ለመረዳት ቅንነቱን ማጣቱ ወዘተ የመሳሰሉትን ከብዙ በጥቂቱ ማንሳት ይቻላል። በሌላ በኩል ደግሞ አገር ወዳዱ ዜጋ ለደርግ በነበረው ጥላቻ ተዘናግቶ በውዥንብር ተጠምዶ ለወያኔ ሰለባ በመዳረጉ መሆኑ የሚካድ አይደለም። ዛሬም ለውጥ የለም ስንል ያለፈው እንዳይደገም ማለታችን ነው። የኢትዮጵያ ህዝብ ተቀመጥ በወንበሬ ተናገር በከንፈሬ ብሎ የሰየመው የራሱ የሆነ ህዝባዊ መንግስት አልመሰረተም የስልጣኑ ባለቤት አልሆነም ማለታችን ነው። ዛሬም ጸጥታው ጦርና ቢሮክራሲው ወዘተ ሙሉ በሙሉ ባገዛዙ ቁጥጥር ስር ናቸው። ዛሬም ማገራችን በሽዎች የሚቆጠሩ የፖለቲካና የህሊና ስረኞች ማጎሪያነቱ እንደቀጠለ ነው። ዛሬም ቆልፍ ቆልፍ የሆኑ የመንግስት ተቋማት ከወያኔ ቁጥጥር ወደ ኦህዴድ ኦዴፓ ተዛውረዋል። ዛሬም በነጻ ፕሬስ ስም ጽንፈኞች ተረኞቹ ተደራጅተው ሐሰትና ውዥንብር ቂም በቀልና ጥላቻን በህዝብ መካከል ይነዛሉ። አቀኛ ዘጋቢዎችና የህዝብ ወገን ጋዜጠኞች ይዋከባሉ። ዛሬም ጭፍን የተረኝነት አድሎ መረኑን ለቋል። በነጻ ገበያ ኢኮኖሚስም የሀገሪቱን ዋና ዋና ብሔራዊ የልማት ድርጅቶችን ሙሉ በሙሉ ወይም በከፊል ለመሸጥ አዲሱ ሹም የጌቶቹን የዓለም የገንዘብ ድርጅት የዓለም ባንክን ጥቅምና ፍላጎት ለማስጠበቅ የሚወስደው የተሳሳተ የኢኮኖሚ ውሳኔ የኢትዮጵያን ሉዓላዊነትና ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ነው። ህዝባዊ ተቋማት በሌሉበትና በህዝብ ተመርጦ ህዝባዊ ቁጥጥር የሚደረግበት መንግስት ባልተመሰረተበት አገዛዙ ከግር ጥፍሩ እስከ ራስ ጸጉሩ በጎጥ በተተበተበበትና በሙስና በተዘፈቀበት ሁኔታ የኢትዮጵያ ህዝብ አንጡራ ሀብት የሆኑት እንደ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ምድር ባቡር ወዘተ የመሳሰሉትን ለሽያጭ ማቅረብ አገርን ከማፍረስና በርካታ ዜጎችን ከስራ ገበታቸው አላቆ በስራ አጥነት ከመዳረግ ባለፈ ለኢትዮጵያ ህዝብ ሞት፣ ለባዕዳኑ ደግሞ ሰርግና ምላሽ ነው። የነሱ የአምባገነኖች ጥቅምና ፍላጎት ህዝብ ከሚለው ከሚፈልገው ጋር ጨርሶ አልገጥም እያለ በድሃድ እየተቃረነ አገር እየፈረሰች ባለችበት ሁኔታ ከፊት ለፊታችን የተጋረጠውን ድቅድቅ ጨለማ ብርሃን ነው ለማለት የተለመደውን የአፓርታይድ አገዛዝ ስልጣናቸውን ለማስቀጠል ደፋ ቀና ሲሉ ይታያል። ለዚህ እኩይ ድርጊታቸው የምዕራቡም ሆነ የአረቦች ድጋፍ አልተለያቸውም። የዛሬዎቹ ገዢዎች ሹሞች የህዝብን መፈክር ቀምተው አፍጦና ግጦ የቀጠለውን የዲሞክራሲያዊ አገዛዛቸውን የቃል ቅባ ቅዱስ እየቀቡ በኢትዮጵያና በኢትዮጵያዊነት ስም እየማሉና እየተገዘቱ እያወናበዱ እንዳሉ ለማየት አያዳግትም። እቅጩንም ለማወቅ ሩቅ ሳንሄድ የትላንቱን የራሳችንን የአምባገነኖቹ ታሪክ በበቂ የሚያስተምረን ስለሆነ ከሚነገረውና እየተፈጸመ ካለው በስተጀርባ መጋረጃውን ገልጠን የሹሙን ተግባርና ትክክለኛ ዓላማውን መመርመርና ማወቅ ይጠበቃል ብሎ ኢህአፓ በጽኑ ያምናል። ከውጭና ከውስጥ የተሰባሰቡት ጽንፈኞች ዓለም የመሰከረውን ታሪክ የመዘገበውን ሀቅ ደልዘውና አርክሰው ኢትዮጵያና ኢትዮጵያዊነት የፈጠራ ወሬ ነው በሚል ሊፍቁና የራሳቸውን የፈጠራ ታሪክ እንደ አኖሌው ሊያቆሙ አዲስ መልክዓ ምድር በመሳል ከአረቦቹና ከምዕራባውያኑ በተቸራቸው ዲናርና ዶላር ኢትዮጵያን እንደ ቅርጫ ሥጋ ቆራርጠው ሊከፋፍሏት አሰፍስፈዋል። የብሔረሰቦች ጥያቄ መፍትሄው ልዩነትን ማራገብ፣ ድንበር ማካለልና አገር መሸንሸን ሳይሆን እኩልነትን አረጋግጦ በዚሁ መሰረት አንድነትን ማዳበር ሆኖ ሳለ ወያኔና ወያኔ የቀፈቀፋቸው ጽንፈኞች መገንጠልን በማንገስ ክፍፍልን በማስቀደም አገርን ለማፍረስ እያደቡ ይገኛሉ። ኢትዮጵያን ለማካድ የጋራ ታሪክን ጉድጓድ ምሶ አፈር ማልበስ የገጠኞች ዋና ተልእኮ ነው። ትላንትና ኢሳያስ አፈወርቅ ኤርትራ የምትባል አገር ጥንትም ነበረች፣ የኢትዮጵያ ቀኝ ግዛት ሆነች፣ ለኢትዮጵያ ባዕድ ነች ወዘተ እያሉ የቀባጠሩት አለ ምክንያት አልነበረም። ከጽንፈኞቹ መንደር እየሰማነውና እያየነው ያለነው የጸረ ምኒልክ ዘመቻም የራሱ የሆነ ዓላማ አለው። ይህም እርኩስ ዓላማ የጋራ ታሪክንና ኢትዮጵያን ለመካድና ለማፍረስ የሚደረግ ዘመቻ አካል ነው። በኢትዮጵያዊነታቸው አምነው ለኢትዮጵያ የተሰውትንና መከራ የተቀበሉትን የኦሮሞ ተወላጅ አርበኞች እንዳልነበሩ ተደርገው የሚቆጠሩት ወይም የሚወነጀሉት ለዚሁ አሳፋሪና አጸያፊ አገር የማፍረስ ዓላማ ነው። የኢትዮጵያ ህልውና ታሪክ የዘመቻ የጦርነት ታሪክ ሆኖ የቆየው ብዙ ቋንቋዎች የሚነገሩባት የበለጸገ የጥንታዊ ባህልና ሃይማኖቶች ባለጸጋ የሆነች አገር አንድነት ለማዳከም የራሳቸውን ለመጫን በከጀሉ የውስጥና የውጭ ኃይላት ጋር መዋደቅ ግዴታ ሆኖ ስለኖረ ጭምር ነው። አጼ ምኒልክ መላው ኢትዮጵያን በማስተባበር ታላቁን የአድዋ ድል በማስመዝገባቸው በጸረ ኢምፔሪያሊስትና በጸረ ቀኝ ግዛት ትግል ለኢትዮጵያውያን ብቻ ሳይሆን ለሁሉም የነጻነት ተዋጊና በተለይም ለመላው ጥቁር ሕዝብ አንድ ታላቅ ገድል አስመዝግበዋል። ለዘመናዊነትም ታላላቅ መሰረቶችን ጥለዋል። ይህን የጀግንነት ታሪክ እኛ ኢትዮጵያውያን ካላወደስነው ካላዘከርነው ማን ሊያወድሰውና ሊዘክረው ይችላል? አጼ ምኒልክ በዘመናቸው ኢትዮጵያ ወደ 20ኛው ምዕት ዓመት የስልጣኔ ዘመን እንድትሸጋገር በፖለቲካው፣ በኢኮኖሚው፣ በማህበራዊውና በወታደራዊ ወዘተ ፈረንጆች ያደረጉትን የአገር ግንባታ ጥረት ሁሉ የዘመናችን ቀጥረኞችና ጽንፈኞች አርክሰውና ደምሰው አጼ ምኒልክን በወራሪነትና በቀኝ ገዥነት ሳይቀር መፈረጃቸው አገርን ለማፍረስ ታሪክን መሰረዝ በሚለው የባንዳ መርሃ ግብር ተከትለው ነው። ቅን ልቦናና አስተዋይ አእምሮ ያለው ዜጋ የኢትዮጵያን አመሰራረት ታሪክ ጉዳይ ከስሜትና ከጥላቻ ባሻገር ከዓለም ታሪክና የህብረተሰብ እድገት ሂደት እንዲሁም ከአገሮች አመሰራረት አንጻር ማየት አይሳነውም። አድጋዋል ሰልጥነዋል የሚባሉ የአውሮፓ አገሮችም ሆነ ሌሎች በዓለም ላይ ያሉ አገሮች ያለፉበትን ታሪክ መመርመርና መንገዱስ ምን ነበር ብሎ መጠየቅና የኛስ የተለየነውን ብሎ ማገናዘብ ተገቢና አስፈላጊም ነው። አዎ ጥፋት ተሰርቷል ቢባልስ ያሁኑ ትውልድ ለያኔው ጥፋት ተጠያቂና አዳ መክፈል አለበት? ስላለፈው በማላዘን ስልጣኔን ማግኘት እንደሚቻል አድርጎ በዛሬ መነጽር ያለፉ ድርጊቶችን እየቆፈሩ ታሪክን ማጨለም የምንመኘውን ሰላም ብልጽግናና አንድነት ለማግኘት የሚያስችለን መንገድ ሊሆን አይችልም። የሀገራችን ታሪክ መጻፍ ያለበት ቢሆንም ያልነበረን ድርጊት መደርደርና እውነተኛ ታሪኩን ሆን ብሎ ማፋለስ ዋጋ የሌለው ከመሆኑም በላይ ጎጂ ነው። ይልቅስ የሚያዋጣው ከትናንቱ ስህተት ተምሮ ለዛሬዎቹ ችግሮች መፍትሄ አሁን በደረስንበት መነጽር አሻግሮ በማየት ሚዛናዊ ግንዛቤን ማዳበር ነው። እንደተለመደው በአሁኑ ወቅት በስልጣን ላይ ያለው አገዛዝ በህዝብ የተመረጥኩ ነኝ ብሎ ራሱን በራሱ ለመቀባትና ለማንገስ ራሱ መርጦ ራሱ ሸልሞ በሾመው የብሔራዊ ምርጫ ቦርድ አማካኝነት የተለመደውን የምርጫ ቧልት ይዞ ብቅ ብሏል። ይህ የኢትዮጵያን ህዝብ ሬትሬት ያሰኘ የተለመደ ወያኔያዊ የማጭበርበሪያ ተውኔት ለኢትዮጵያ ህዝብ በአዲስ ዓመት አዲስ ምዕራፍ የሚከፍት ሳይሆን ቀጣይ የስቃይና የመከራ አገዛዝን የሚያራዝም ህዝቡን ለበለጠ ስቃይና መከራ የሚዳርግ አገራችንንም ለበለጠ አደጋ የሚጋብዝ ነው። እንደ ተለመደው የወያኔ ድራማ ወያኔ ከራሱ ጎጠኛ ከጎጠኛ ተወዳድሮ ባሸናፊነት ወጥቶ ያው ለ28 ዓመት እጅጅ ያለውን ጎጠኛ አገዛዝ በምርጫ ስም አቀናጅቶና በታማኝ ተቃዋሚዎቹ አሳጅቦ በፈጣሪዎቹ በባዕዳኑ ቡራኬውን ተቀብሎ አገዛዙን ለማስቀጠል ነው። ስለሆነም በቃኝ እንብኝ ማለትን የረሳ ህዝብ ሁሌም በጨቋኞች ይቀየዳልና በወያኔ ምርጫ ተገኝተን ለወያኔ የምርጫ ድራማ ተዋናይ አንሆንም ማለትና በምርጫው አለመሳተፍ የሚካሄደው ምርጫ የዘረኞችና የአምባገነኖች ሸፍጥ መሆኑን ማሳየት አገሩን ከሚወድና ባርነትን ከሚጸየፍ ዜጋ የሚጠበቅ ተግባር ነው። ከመለስና ከኃይለ ማርያም፣ ከአብዮት አህመድና ከደብረ ጽዮን፣ ከደመቀና ከመገርሳ መሃል ምረጡ መባል ምርጫ ለመሆኑን በገቢር ማሳየትና ቀልዱን አቁሙ ማለት ይገባል። አገርን ለማፍረስ ከተነሱ ጎጠኞች ጋር መተባበር አገርን የሚያፈርስ ሰነድ ላይ ፊርማን የማስቀመጥ ያህል ከባድ መሆኑንም ከልብ ያጤነዋል። ወያኔ የተመረጠ አልተመረጠ የራሱ ጉዳይ ቢሆንም ከራሱ ጋር ተወዳድሮ መመረጡ አይቀሬ ነውና የሱም ቧልት ለራሱ ለወያኔ ትተንለት ልንታገለው ይገባል። አስቀድመን እንደተናገርነው ዛሬም እንደትናንትናው በስልጣን ላይ ያለው ያው ራሱ ዘረኛው ወያኔ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ። የወያኔ ባለስልጣኖች ከአዲስ አበባ ወደ ትውልድ መንደራቸው ወደ መቀሌ፣ አድዋና ሽሬ ቦታ ቀየሩ እንጂ ራሳቸውም ሆነ በጉዳይ አስፈጻሚዎቻቸው አማካኝነት ወያኔያዊ አጀንዳቸውን ማለትም ኢትዮጵያን የማስተራመስ የማዳከምና የመበተን ዘረኛ ተልእኳቸውን ከመቼውም ጊዜ በለጠ እያፋጠኑ እያጧጧፉ ለመሆኑ ምስክር መቁጠር አይጠበቅብንም። ኢህአፓ ራሱን ለኢትዮጵያ ሕዝብ ይፋ የወጣበትን 47ኛ ዓመት ነሐሴ 26 2011 ሲዘክር በአዲስ ዓመት ብሩህ ተስፋን ሰንቆ ለኢትዮጵያ ሕዝብና ለሚወዳት እናት አገሩ ሲመሠረት የገባውን ቃል ኪዳን አድሶ ዛሬም እንደ ትላንትናው ዘረኛውን አምባገነን አገዛዝ ለማስወገድ የሚያደርገውን ሕዝባዊ ትግል በጽናት ለመቀጠል ቃል ይገባል። የኢትዮጵያም ስርየት ከባዕድ እንደማይገኝ አምነን ለአገራችን እንታገል ስንልም ለግል ጥቅምና ዝና የሚደረገውን ለተገፋውና ለተበደለው ሕዝብ ፋይዳ የማይሰጠውን መወራጨት ሳይሆን በተግባር የሚደረገውን ትግል እንታገል ማለታችን ነው። ድርጅት ለትግል አብይ መሳሪያ ነው። አንድ ላይ ከቆምን ጠንካሮች ነን። ከተበታተን ግን እኛም ተዳክመን አገራችንንም ለበታኞች መንጋ አጋልጠን አገር አልባ እንዳንሆን እንጠንቀቅ። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይላት የትናንቶቹም ሆኑ የዛሬዎቹ ሕዝብን ተክተው እናውቅልሃለን ብለው ምለውና ተገዝተው በሕዝብ ስም መግዛት የመረጡ በመሆናቸው መሠረታዊ የሆኑ የአዲስ ሥርዓት አዋላጅና የዴሞክራሲያዊ ሥርዓት ግንባታ መሠረት የሚጥሉ ተቋማትን ሕዝብ መክሮ ያጸደቀው ሕገ መንግሥት፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ የፍትሕ ሥርዓት፣ ነጻ የመከላከያና የፖሊስ ኃይል፣ ነጻ ምርጫን፣ በነጻነት መደራጀትን፣ የተለየ ሐሳብ በነጻ መግለጽንና መሰል መሠረታዊ መብቶችን አምባገነኖች እንደ ጦር ይፈሯቸዋል። ወደ ሕዝባዊና ዴሞክራሲያዊ ሥርዓት መሸጋገር የሚቻለው ሁሉን ባሳተፈ የሽግግር ሂደት በመሆኑ ይህንንም ሆነ የአገራችንን ዘላቂ ሰላምና እድገት እውን ለማድረግ አምባገነኖችን ተደራጅተን እንታገላቸው። ኢትዮጵያ በሐቀኛ ልጆቿ እኩልነትና አንድነቷ ተጠብቆ እንድትቆም እንድትቀጥል ከተፈለገ ነገ የነጻነትና የመብት ጎህ ቀዶ እንዲንሰራፋ ከተመኘን የትናንትና ማጥ ውስጥ ገብተን መንቦጫረቅ አይኖርብንም። የዛሬውን አስከፊ ወያኔን መስለን በወያኔ ዘረኝነት ላይ የእኛንም ዘረኝነት ወልደን ጠበን ዘቅጠን ለመታገል መቃጣት አይገባንም። በሕዝባችን መከራ ስቃይና መሥዋዕትነት ስንቶቹ የኢትዮጵያ ጀግና ልጆች ደማቸውን አፍሰው ባስገኙት ተመክሮ ተገብተን ተቃኝተንና ትምህርት ቃስመን ካለፈው ጸጋ የሆነውን ይዘን ክፉውን አግለን በአዲስ ዓመት በአዲስ ተስፋ በአዲስ መሠረት በተሻለ መንገድ ነገን እውን ለማድረግ መጣር ይኖርብናል። አሮጌው ዓመት ሄዶ አዲሱ ሲተካ መስከረምም ሲጠባ ትግላችን ወያኔን በኦህዴድ ኦዴፓ እና ኦነግ ለመተካት ከሆነ በደመቀለድ ይሆናል። ትግላችን በተሻለ ግንዛቤ በጽኑ መሠረት ላይ ይቆም። ዴሞክራሲያዊት ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። በተባበረ ሕዝባዊ ትግል የኢትዮጵያ ትንሣኤ እውን ይሆናል።
ቀድሞ ለፋሽስቶ ያጎነ በስም ዛሬም ለቆጠኞ እንበረከት የነጻነት ዋጋ ድንበሩ ከዛለ በዘርን አትመርቅ ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ለመድብ ለፋሲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየ 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ 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 ግንባርክን አሳየ